ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
በዚህን ሰዓት ራዲዮናችሁን ከፍታችሁ አንድ ላይ በመሰባሰብ ከጌታ በረከትን ለመሻት ከጌታም ደግሞ ባርኮትን ለመቀበል የተሰበሰባችሁትን ሁሉ ሰላምታችን በያላችሁበት ስፍራ ይድረሳችሁ እያልን የዛሬውን ዝግጅታችንን እንጀምራለን። እንደምን አመሻችሁ ክቡራን አድማጮቻችን። እግዚአብሔር ዛሬ ለእናንተም ለኛም የሚበቃ በረከት አለው። ማዱ ፈጽሞ አይደርቅም። እግዚአብሔር ታላቅ ባለ ጸጋ ነው። እኛ ግን በብዙ ነገር እንጨነቃለን። እግዚአብሔርን ተዋጊነቱን እንረሳለን። የእግዚአብሔርን ድል አድራጊነትና አሸናፊነትን እንዘነጋለን። ዛሬ ደግሞ ወደ ሰዎች እንመለከታለን። ገሌ ይረዳኛል፣ ገሌ አጎቴ ነው፣ ገሌ ደግሞ ታላቄ ነው እያልን ሰውን ተስፋ እናደርጋለን። የእግዚአብሔር ኃይልን ታላቅ ነው ወዳጆቼ። እግዚአብሔር ደግሞ በገጠመን መከራ ሁሉ ይዋጋልናል። ከዚያም ደግሞ ከሰይጣን እጅ መንጥቆ ያወጣናል። ከሱ መዳፍ እጅ ደግሞ ማን ነው ፈልቅቆ የሚያወጣን? እግዚአብሔርን የምንተማመን ከሆነ በእውነት ባለ ጸጋዎች ነን። ውጊያው የማን ነው? ውጊያው የእግዚአብሔር ነው። ሰናይት እስቲ ትዘምርልን።
ወዳጆቼ ዛሬ እናንተን የሚፈታተናችሁና የሚገዳደራችሁ ነገር ምንድነው? በእግዚአብሔር ፊት በእውነት በመስጋና አቅርቡ። እግዚአብሔር ደግሞ ሰልፉን ያሳምርበታል። እግዚአብሔር ድል መንሳትን ያውቅበታል። እግዚአብሔር አሸናፊ ነው፣ ታዋጊም ነው ያልነው ለዚህ ነው። አዎ ሰልፉ የእግዚአብሔር ነው።
Thank you.
ኢየሱስ ገናና ነው። የይሁዳን በሳ ኢየሱስ ክርስቶስ ድልን የሚነሳ ስሙ ለዘላለም ይክበር ይመስገን። እኔና እናንተ በዚህ ጌታ ተደግፈን በሰላም ወጥተን በሰላም እንሰማራለን። በሰላም እንተኛለን፣ በሰላም ደግሞ እንነቃለን። እግዚአብሔር ይክበር ይመስገን። እንጸልይ። እግዚአብሔር ሆይ ክብርህ ተመስገን። ስለዚህ እቺ ቀን እጅግ አድርገን እናመሰግናለን። አቤቱ አምላካችን ሆይ በሕይወታችን ዘመን ሁሉ አንተ በእኛ ላይ ቅድህና ፈቃድህ ስለሚከናወን እጅግ አድርገን እናመሰግናለን። ይህንን የመሰለ ዕድል ደግሞ ሰማያዊውን ጸጋ ሰጥተን በየዕለቱ መንፈሳዊ ማዕድን እግዚአብሔር ሆይ ስለምታዘጋጅልን እጅግ አድርገን እናመሰግናለን። ጌታ ሆይ አሁንም ደግሞ ባለንበት ስፍራ ሁሉ እንድትገናኝን ከዚህ ከመጽሐፈ ኢዮብ ደግሞ ታላቅን ነገር መመልከትና መማር እንድንችል ነው የልቦናችንን አይኖች እንድታበራ እንለምናለን። እግዚአብሔር ሆይ ሰሚዎች ብቻ ሳንሆን ቃልህን አድራጊዎችና ፈጻሚዎች አድርገ ደግሞ እንድትቀርጸንና እንድታቆመን እንለምናለን። በደላችንን መተላለፋችንና ድካማችንን ደግሞ በአንተ ብርታት አግዝ። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ለኢዮብ ሐሳብ ኤልፋዝ እየሰጠውን ምላሽ እንዲሁም ኤልፋዝ በሕይወቱ ተመክሮ ላይ በመመርኮዝ ብዙ ነገሮችን ለኢዮብ እንደተናገረ ስንመለከት ነበር። ዛሬም ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ መጽሐፈ ኢዮብ ምዕራፍ 5 ቁጥር 17 ተመልከቱ። መጽሐፈ ኢዮብ ምዕራፍ 5 ቁጥር 17 ነው። እንዲህ ይላል፣ እነሆ እግዚአብሔር የሚገሥጸው ሰው ምስጉን ነው፣ ስለዚህ ሁሉን የሚችለውን ያምላክን ተግሣጽ አትናቅ ይላል። ይህ ቃል ደግሞ ሲጠቀስ ሰምቻለሁ። ጥቅሱ ትክክል ነው፣ እውነትም ነው። ኤልፋዝ ግን ቃሉን የተጠቀመበት ኢዮብ ስላለበት ሁኔታ ለመናገር ስለሆነ ያለ ቦታው ነው የተጠቀመበት ማለት ይቻላል። አንዳንድ ጊዜ የመከራችን ምክንያቱ የእግዚአብሔር ተግሣጽ ላይሆን ይችላል። ስለዚህም ቃሉን ያለ ቦታው በመጥቀስ የሰዎችን ልብ ልናቆስልበት አይገባም። በሌላ አነጋገር ወገኖቼ ኤልፋዝ ለኢዮብ ይህ ሁሉ መከራና ችግር የደረሰብህ በኃጢአትህ ነው፣ በኃጢአትህ እግዚአብሔር እየቀጣህ ነው እያለው ነበር። የሚገርም ነው። ይህ ግን ሊሆን ላይሆንም ይችላል። ለመሆኑ እንዲህ ያለ ፍርድ ለማስተላለፍ እኛ ራሳችን ማን ነን? አንዳንድ ሰዎች ስለ ሁሉም ነገር ሁሉን የሚያውቁ ይመስላቸዋል። ወገኖች የሰዎችን ሁሉ ችግር ምክንያት ማወቅ አንችልም። እነርሱም ቢሆኑ የኛን ችግር ምክንያት ላያውቁ ይችላሉ። ምንም እንኳ ኤልፋዝ የተናገረው እውነት ቢሆንም ለኢዮብ ችግር መፍትሄ ሊሆን አልቻለም። ቁጥር 18ን ተመልከቱ። እርሱ ይሰብራል ይጠግንማል፣ ያቆስላል እጆቹም ይፈውሳሉ ይላል። አምላካችን እግዚአብሔር ምንኛ አስደናቂ አምላክ ነው! በስድስት ክፉ ነገር ውስጥ ያድንሃል፣ በሰባትም ውስጥ ክፋት አትነካህም ሲል ይናገራል። ቁጥር 19ን ልብ ይሏል። ሰባት በሚለው ቃል ሲጠቀም ከምሳሌ ምዕራፍ 6 ቁጥር 16 በድጋሚ እንመለከታለን። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16ን በኋላ ተመልከቱ። ይህ ቁጥር በጠቅላላው መጽሐፍ ቅዱስ ውስጥ በተደጋጋሚ የምንመለከተው ነው። እዚህ ላይ ሰባት ሲል የሙሉነት ምሳሌ አድርጎ ነው የተጠቀመበት። ልብ በሉ ወዳጆቼ፣ እዚህ ላይ ሰባት ሲል የሙሉነት ምሳሌ አድርጎ ነው የተጠቀመበት። ለምሳሌ ያህል የሳምንቱ ሰባተኛ ቀን አንድ ሙሉ ሳምንት እንደሚባለው አይነት ማለት ነው። ከቁጥር 20 እስከ 22 ያለው ደግሞ አንድ ላይ እንመልከት። በራብ ጊዜ ከሞት በሰልፍም ከሰይፍ እጅ ያድናል። ከምላስ ጅራፍ ትሰወራለ። ጥፋትም ሲመጣ አትፈራም። በጥፋትና በራብ ላይ ትስቃለ። ከምድረ በዳራዊትም አትፈራም ይለዋል። ኤልፋዝ ለኢዮብ እግዚአብሔር ከነዚህ ሰባት የጥፋት አይነቶች ያድናል ይላል። እስቲ እነሱን አንድ ባንድ እንመልከታቸው። አንደኛ በራብ ጊዜ ከሞት ያድናል ይለዋል። ልብ በሉ፣ በራብ ጊዜ ከሞት ያድናል ይለዋል። ሁለተኛ በጦርነት ጊዜ ከሰይፍ እጅ ያድናል ይለዋል። በጦርነት ጊዜ ከሰይፍ እጅ ያድናል ይለዋል። ሶስተኛ ከምላስ ጅራፍ ማለትም እንደ ጅራፍ ከሚያሳምም ምላስ ያድናል ይለዋል። በጦርነቱ ዘመን ምን ያህል ሰዎች እንደሞቱ በአመት ደረጃ ሲወራ እንሰማ ነበር። ምናልባትም ጦርነቱ ከገደላቸው ሰዎች ይልቅ ምላስ የገደላቸው ሳይበዙ እንደማይቀሩ ገምታለሁ። አራተኛ ጥፋት ሲመጣ እግዚአብሔር ያድናል ይለዋል። ጥፋት ሲመጣ እግዚአብሔር ያድናል ይለዋል። ከቁጥር 20 እስከ 22 ያለው መመልከት ይቻላል። እነዚህ ቁጥሮች እዚያ ውስጥ ተካተዋል። አምስተኛው ደግሞ ከጥፋትና ከራብ ያድናል ይለዋል። ከጥፋትና ከራብ ያድናል ይለዋል። ስድስተኛው ደግሞ ከምድረ በዳራዊትም አትፈራም ይያለው ይመክራዋል። እስቲ ቀጥለን ምን እንደሚል እንመልከት። ቃል ኪዳን ከምድረ በዳ ድንጋይ ጋር ይሆናልና የምድረ በዳ መራዊት ካንተ ጋር ይስማማሉና ድንኳንህም በሰላም እንዲሆን ታውቃለ። በረትህን ትጎበኛለ፣ አንዳችም አይጎልብህም። ዘርህም ታላቅ እንዲሆን ትውልድህም እንደ ምድር ሳር እንዲሆን ታውቃለ። በወራቱ የእህል ነዶ ወዳው ድማ እንዲገባ በረጅም ዕድሜ ወደ መቃብር ትገባለ ሲል ይመክራል። ከቁጥር 23 እስከ 26 ያለውን ስፍራ ተመልከቱ። ሰባተኛው ነጥባችን ደግሞ የመጨረሻው መከራ ሞት ነው የሚል ነው። ኤልፋዝ ሞትን በደስታ እንደሚቀበሉትና እንደሚያስተናግዱት አይነት ሳይሆን እንደ አንድ አስፈሪ አውሬ ነው የሚያቀርበው። እነሆ ይህችን መረመርን፣ የሰማነውም ይህ ነው፣ አንተ ግን አንዳች ሰርተ እንደሆነ ለራስህ ወቀው ይለዋል። የመጀመሪያው የኤልፋዝ ንግግር እዚህ ላይ ያበቃል፣ ማለት ቁጥር 27 ላይ ያበቃል። ከተናገራቸው ቃላት አንዱም ለኢዮብ ችግር መፍቴ ሊሆነው አልቻለም። ኢዮብ ደግሞ በንግግሩ ተከፍቷል፣ አዝኗልም። ኤልፋዝ ምንም ሊረዳው አልቻለምና እግዚአብሔር እንዲምረውና እንዲረዳው አምርሮ ኢዮብ ያለቅሳል። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የመጽሐፈ ኢዮብ ምዕራፍ 5 ጥናታችንን እንገታና ወደ ምዕራፍ 6 ደግሞ እንሸጋገራለን። አድማጮች አሁን ምዕራፍ 6ንና ምዕራፍ 7ን ደግሞ አንድ ላይ በማድረግ እንመለከታለን ወይም ደግሞ እናጠናለን። የነዚህ የሁለቱ ምዕራፎች ማለትም የምዕራፍ 6ና የምዕራፍ 7 አብይ ሐሳቡ ኢዮብ ለኤልፋዝ የሰጠው መልስ የሚል ይሆናል። አስቀድሞ በተመለከትናቸው ምዕራፎች ማለትም በምዕራፍ 4ና በምዕራፍ 5 የተናገረው ማን ነበር ማለት ነው? ኤልፋዝ ለኢዮብ ሲናገር ወይም ደግሞ ሲመክረው እንደነበረ በስፋት ተመልክተናል። አሁን ደግሞ ኢዮብ ምክሩን ካዳመጠ በኋላ የሚናገረውን ነገር እንመለከታለን ማለት ነው። በሁለቱ ምዕራፎች ውስጥ እስቲ ቁጥር 1ና 2ን እንመልከት። ኢዮብ መመለሰ እንዲህ አለ፣ ትካዜ ምን ነው በተመዘነ ኖሮ፣ መከራዬም ሁሉ ምን ነው በሚዛን ላይ በተደረገ ኖሮ ይላል። ኢዮብ ሐዘንና ትካዜ ምን ያህል ከባድ እንደሆነ ባንደበት ልገልጸው አልችልም። የመከራዬን መራርነትና ጽናት ለሌሎች ማስረዳት የምችልበት ቃልም የለኝም በማለት ኢዮብ ስላለበት ሁኔታ ይናገራል። ቀደም ብለን እንደተመለከትነው ኤልፋዝ ብዙ ቢናገርም ኢዮብን መርዳት አልቻለም ነበር። ይህ ሁሉ ችግር የደረሰብህ ስውር ኃጢአት ስላለብህ ነው። ስለዚህም ኃጢአትን ለእግዚአብሔር ብትናዘዝ መፍትሄ ታገኛለህ ማለቱ ብቻ በቂ አይደለም። ኤልፋዝ ወገኖቼ እውነተኛ የኢዮብ ችግር ምክንያት የሆነውን ነገር አላወቀም። እርግጥ ነው ብዙ መልካምና እውነተኛ የሆኑ ነገሮችን ተናግሯል። ያም ሆኖ ግን ኢዮብን መርዳት አልቻለም። አንዳንድ ጊዜ የሰዎችን ጥያቄ እንደሚገባ ሳንሰማ መልሱ ኢየሱስ ነው እንላለን። ኤልፋዝ ያደረገውም ይህንኑ ነበር። የኢዮብን ችግር ሳያውቅ መልስ መስጠት ሞክሯል። ኢዮብ ግን ኤልፋዝ ከተናገረው ላቅ ያለ ነገር ይፈልጋል። ቁጥር 3 እስከ 5 ያለውን እንመልከት። ከባህር አሸዋ ይልቅ ይከብድ ነበርና ስለዚህ ቃሌ ደፋር ሆኗል። ሁሉን የሚችል ያምላክ ፍላጻ በስጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላዩ ተሰልፏል። በውኑ የሜዳ አህያ ሳር ሳለው ይጮሃልን? ወይስ በሬ ገለባ ሳለው ይጮሃልን? ይላል ኢዮብ። ከደረሰብኝ መከራ የተነሳ ጮሃለሁ፣ እናንተ ግን ምንም አዘኔታ አታደርጉልኝም፣ እንዲያውም ምንም እንዳልደረሰብኝ ታስባላችሁ ነው የሚለው። አድማጮቼ ብዙ ጊዜ ተመልክታችሁና አስተውላችሁ ከሆነ የሚግጠው ሳር እስካለው ድረስ አህያ አይጮህም፣ እኔም ምንም ነገር ባይደርስብኝ ኖሮ ይላል ኢዮብ። እኔም ምንም ነገር ባይደርስብኝ ኖሮ እንዲህ አምርሪ አልጮህም ነበር ይላል። እስቲ ከቁጥር 6 እስከ 9 ያለውን ደሞ አለፍ ብለን እንመልከት። የማይጣፍጥስ ነገር ያለ ጨው ይበላልን? ወይስ የእንቁላል ውሃ ይጥማልን? ሰውነቴ ተነካው ዘንድ እንቢ አለችው፣ እንደሚያጸይፍ መብል ሆነብኝ። ልመናዬ ምነው በደረሰልኝ፣ እግዚአብሔር ምኞቴን ምነው በሰጠኝ። እግዚአብሔር ያደቀኝ ዘንድ እጁንም ለቆ ያጠፋኝ ዘንድ ወዶ ቢሆን ኖሮ ይላል። መከራው የመጨረሻው ደረጃ ላይ የደረሰ ይመስላል። ማንም ሊረዳው አልቻለም። እንዲያውም የእግዚአብሔርን ጻድቅ ፈራጅነት ጥያቄ ውስጥ ያስገባ ነው። ከመከራው ጽናት የተነሳ ሞትን ተመኝቷል። ቁጥር 10 እና 11ን እናንብብ። መጽናናት በሆነልኝ ነበር፣ በማይራራ ህመም ሐሴት ባደረጉ፣ የቅዱሱን ቃል አልካድኩምና። እጠብቅ ዘንድ ጉልበቴ ምንድን ነው? እታገስም ዘንድ ፍጻሜ ምንድን ነው? ይላል። ከእንግዲህ ወዲህ መኖርን የሚያስመኘኝ ምንም ነገር የለም ነው የሚለው ኢዮብ። ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንደ ናስ ነውን? በውኑ ረድኤት በእኔ እንደሌለ ጥበብም ሁሉ ከእኔ ዘንድ እንደ ተባረረ አይደለምን? ሁሉን የሚችለውን የአምላክን መፍራት ለሚተው ለመዛል ለቀረበው ስንኳ ወዳጁ ቸርነትን ሊያሳይ ይገባል ይላል። ከቁጥር 12 እስከ 14 ያለውን ስፍራ ይመለከቷል። ችግሬ ተባብሷል፣ መጨረሻው ደረጃ ላይ ደርሻለሁ። ወዳጆቼ ሊያዝኑልኝ ይገባ ነበር፣ ይሁን እንጂ አንድም የሚያዝንልኝ ሰው አጥቻለሁ ይላል። ወንድሞቼ እንደ ፈፋ እንደሚያልፍ ፈፋ ሐሰተኞች ሆኑብኝ፣ ከበረዶ የተነሳ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኮሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ ይላል። ከቁጥር 15 እስከ 17 ያለውን ስፍራ ልብ ይሏል። በረዶ እንደ ሞላበት ኩሬ ሐሰተኞች ሆኑብኝ ይላል ኢዮብ። በረዶ በሞላበት ኩሬ መሻገር የምትችሉ ይመስላችሁና ስትቆሙበት ይዟችሁ ይሰምጣል። ወዳጅ ጓደኞቼም እንደዚያ ሆኑብኝ ነው የሚለው ኢዮብ። ይህ የኢዮብ ጩኸትና መቃተት የጠቅላላ የሰው ልጆች ጩኸትና መቃተት ነው። ምንኛ ረፍትን የሌለንና ቅብዝብዞች ነን። ምንም ያለ ነገሮች ቢከናወኑልንም፣ ምንም ያለ ምቾት ቢኖረንም የምንፈልገውን እርካታ አላገኘንም። ከነገሮች ይልቅ እግዚአብሔር ያስፈልገናል ወዳጆቼ። ይህን ካለ በኋላ ደግሞ ኢዮብ የምትነግሩኝ ነገር ካለ ንገሩኝ፣ እኔ ለመስማትና ለመማር ዝግጁ ነኝ ይላቸዋል። አስተምሩኝ እኔም ዝም እላለሁ፣ የተሳሳትኩንም ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገስጻል? ተስፋ የሌለው ሰው ንግግር እንደ ነፋስ ነውና ቃሌን ትገስጹ ዘንድ ታስባላችሁን ይላችኋል። ከቁጥር 24 እስከ 26 ያለውን ስፍራ ልብ ይሏል። የነገራችሁኝ መልካም ነው፣ ግን ሊነካኝ አልቻለም። ያልበላኝን ለማከክ ነው የሞከራችሁት፣ ለሌለብኝም ነው መዳኒት ያዘዛችሁልኝ ይላችኋል። ይዮብ አንድ ጊዜ አንድ ወዳጄ ይታመምና ሆስፒታል ይሄዳል። ህመሙ ተራ ቁርጥማት እንደሆነ ነበር የታሰበው። የቁርጥማት መዳኒት ሲወስድም ከርሟል። በኋላ ግን ህመሙ ካንሰር እንደሆነ ይታወቃል። ወደ ካንሰር ስፔሻሊስት በተወሰደበት ጊዜ ህመሙ ከቁጥጥር ውጪ ሆኖ ስለነበር ምንም ያህል ሊረዱት አልቻሉም። ኢዮብ የነበረበት ሁኔታም ልክ ይህንን ይመስላል። ስለዚህም ሊያጽናኑት ለመጡት ሰዎች የመጣችሁትን ለመርዳትና ለችግሬ መፍቴ ለመፈለግ ነበር። የቀረባችሁት ወይም ደግሞ ያቀረባችሁት መፍቴ ግን አልጠቀመኝም፣ ምክንያቱም መፍቴያችሁ ራሱ ስህተት ነው። የተሰወረ ኃጢአት እንዳለብኝ ነግራችሁኛል። ይሁን እንጂ ችግሬ የተሰወረ ኃጢአት አይደለም። ይልቅ ሌላ የምትነግሩኝ ነገር ካላችሁ ንገሩኝና ልስማችሁ ይላችኋል። አድማጮቼ፣ እነዚህ ሶስት የኢዮብ ጓደኞች እግዚአብሔርን አያውቁም፣ ኢዮብንም አያውቁትም። ሌላው ቀርቶ ራሳቸውን እንኳን አያውቁም። ሁኔታውን በትክክል አልተረዱም። እንደነርሱ አስተሳሰብ ኢዮብ ኃጢአት አድርጓልና እውነቱንም ለመናገር አይፈልግም። እውነቱን ተናግሮ ኃጢአቱን ባለመናዘዙም እግዚአብሔር እየቀጣው ነው ማለት ነው በእነሱ አስተሳሰብ። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱም እንደምንደኛ ወራት አይደለምን? አገልጋይ ጥላ እንደሚመኝ ምንደኛም ደሞዙን እንደሚጠብቅ እንዲሁ እጣዬ የከንቱ ወራት ሆነብኝ ይላል። ኢዮብ ምዕራፍ 7 ከቁጥር 1 እስከ 3 ያለውን ስፍራ ተመልከቱ። ኢዮብ ካዘኑም ሆነ ከመሙ ፎይታ አላገኘም። እየተሰቃየ ቢሆንም ወዳጆቹ ግን አልተረዱለትም። ምንም መጽናኛ ሊያቀርቡለት አልቻሉም። የገዛ ሚስቱ እንኳ ራሱን እንዲያጠፋ ነግራዋለች ወይም ደግሞ መክራዋለች። ቁጥር 4 እስከ 6 ያለውን ስፍራ ተመልከቱ። በተኛው ጊዜ መቼ እነሳለሁ ላለው፣ ለሊቱ ግን ይረዝማል፣ እስኪነጋ ድረስም እገለባበጣለሁ። ስጋዬ ትልናጓል ለብሷል፣ ቁርበቴ ያፈከፍካል፣ እንደገናም ይመግላል። ዘመኔ ከሸማኔ መወርወሪያ ይልቅ ይቸኩላል፣ ያለ ተስፋም ያልቃል ይላል። የማይድን ደዌ እንዳደረበትና ፍጻሜውም ሩቅ እንዳልሆነ አስቧል። ወዳጆቹ ግን ችግሩን አልተረዱለትም። ወደ እርሱ ቢመጡም ምንም አላደረጉለትም። ካደረበት ስጋዊ ደዌ የተነሳ እንኳ ሊራሩለት ይገባቸው እንደነበር ነው ኢዮብ የሚናገረው። ከቁጥር 13 እስከ 16 ያለውን ስፍራ እንዲሁ አለፍ ብላችሁ ተመልከቱ። ኢዮብ በዚህ ስፍራ ከመከራው ብዛት የተነሳ ራሱን ማጥፋትን እንኳ ተመኝቶ እንደነበር ነው የሚገልጸው። እስቲ ቀጥለው ያለውን ቁጥር ደግሞ እናንብብ። ሰው ምንድነው ይላል? ሰው ምንድነው? ታከብሮ ዘንድ ልብህንስ ትጥልበት ዘንድ ማለዳ ማለዳ አስተጎበኘው ዘንድ ሁልጊዜ አስተፈታተነው ዘንድ የማትተወኝ እስከ መቼ ነው? ምራቄንስ እስክውጥ ድረስ የማትለቀኝ እስከ መቼ ነው ይላል ኢዮብ። ኢዮብ ምዕራፍ 7 ከቁጥር 17 እስከ 19 ያለውን ስፍራ ልብ ይሏል። ከሰዎች ተገቢውን መጽናናት ስላላገኘ ምን አለ ብቻዬን ብትተውኝ እያለ ነው ኢዮብ። እየተፈተነ እንደሆነም ያውቃል። ይሁን እንጂ የመፈተኑ ዓላማ ምን እንደሆነ ግን መረዳት አልቻለም። ስለዚህም ብዙዎቻችን እንደምናደርገው ሁሉ ምን አለ ራሴን እንዳስታምም ብትተውኝ የማለት አይነት አነጋገር ነው የሚናገረው። የመጨረሻው ጥቅሳችን ደግሞ ከቁጥር 20 እስከ 21 ያለው ይሆናል። ሰውን የምትጠብቅ ሆይ በድዬስ እንደሆነ ምን ላድርግል? ስለምን እኔ ሸክም ሆንኩብ? ስለምን መተላለፌን ይቅር አትልም? ኃጢአቴን ስለምን አታስወግድልኝም? አሁን በምድር ውስጥ ተኛለሁ፣ ማለዳ ትፈልገኛለህ አታገኘኝም ይላል። ስለ ኢዮብ ኃጢአት ወዳጆቼ እነዚህ ሰዎች አንስተዋል። ኢዮብ ራሱም ቢሆን ጻድቅ ነኝ አላለም። ኃጢአተኛ መሆኑን ራሱ ይቀበላል። ይሁን እንጂ ኃጢአተኞች ሁሉ ይልቅ ወይም ደግሞ ከኃጢአተኞች ሁሉ ይልቅ የባሰ ኃጢአተኛ ይመስል ለምን ይህን ያህል መራራት እንደደረሰበት ፍጹም ሊገባው አልቻለም። ለምን እግዚአብሔር ምሕረት አያደርግለትም? ምንም እንኳ ኃጢአተኛ መሆኑን ኢዮብ ቢቀበልም ከሚገባኝ በላይ ተቀጣው ነው የሚለው። ዛሬስ ወዳጆቼ እኔና እናንተ ባላወቅነው መንገድ ተፈትነን ሊሆን ይችላል። አዎ እግዚአብሔርን ተስፋ እናድርግ፣ ወደ እግዚአብሔርም ደግሞ እንመልከት። እግዚአብሔር ሰልፉን ድል ማድረግ ያውቅበታልና። በጌታ የተወደዳችሁ አድማጮቻችን የዛሬውን ትምህርታችንን እዚህ ላይ እናጠናቅቃለን። እግዚአብሔር ወዶና ፈቅዶ ደግሞ ለዚያ ቢያደርሰን ነገ ደግሞ ተከታዩን ክፍል ይዘንላችሁ እንቀርባለን። እስከዚያ ጊዜው ድረስ በጸሎታችሁ ሁሉ አስቡን። እንደተለመደው ደግሞ ደብዳቤዎቻችሁ ሁሉ አይለዩን እያልን የምንሰናበታችሁ
በቴክኒኩ በኩል አለማየሁ ዳዊት፣
ትምህርቱን ይዤላችሁ የቀረብኩት እኔ አበበ ከበደ ወርቄ ነኝ። ደህና እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።